የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ከስራ ብዛት ብቻ ሳይሆን ከጤናም አኳያ ለአንድ ሳምንት ሁለት ሳምንት ሊቀር ይችላል ክፍል። ግን አንድ ጊዜ ሲመጣ ዘላለም መሰረት የሚባል የኛ ብዙ ሲኒየር ሀዲስ የትርጓሜ መጽሐፍ ሁሉ መምህር የሆነ የቅኔ ባለሙያ ነው። አዲስ አበባ ዩኒቨርሲቲ ያስተምራል። አሁን 3 ዓመት ድርቅ ሆኖ ዝናብ ሳያይ የከረመ መሬት ድንገት አንድ ሳምንት ዝናብ ሲያገኝ እንደሚለመልመው ነው የምንለመልመው ደበር በሳምንት በሁለት ሳምንት ሲመጣ ይላል። እና ሁሉም ተማሪ በዚህ ስሜት ነው የሚስማማው። ማንንም ብትጠይቅ
በሙሉ ተማሪዎቹ በጉጉት በተለየ ስሜት ነው የምንጠብቀው። በቁመታችን ነው፣ ድምፅ ጎርናና ነው እና ክፍል ውስጥ ሲገባ የተማሪዎቹን ሁኔታ ዝም ብሎ ስንገደስ ሁኔት ሳይሆን ኢንስፓሬሽናል የምትል አስተማሪ ነው። በሀሳብ ሊቆሰቁስብን እንዲታስብ የሚገፋፋ አይነት መንገድ ነው። ክፍሉን ገና አድርጎ የሚይዝ ነው። እውቀቱም የተደላደለ ነው። ሲገልጽ ምናገር እሱ አንድ ቦታ ላይ ብሎታል፣ የሚያውቀውን የሚናገር የሚናገረውን የሚያውቅ አይነት የምትለው መንገድ ነው።
ይሄ እንዳውም አንዱ አንዱን የሸፈነበት ወይም ደግሞ ጥበቡን ያጠበለበት ሳይሆን በሚገባ ስለተዋሃደ የሰመረበት ስለሆነ ተጨማሪ ጥንካሬ የፈጠረለት
የስነ ጽሑፍና የቲያትር ጥበብ መምህር ሀያሲና ጸሐፊ ተውኔት ደበበ ሰይፉ ነው ባለታሪኩ። የቀደሙት በሚል ርዕስ በቅርቡ ባስተዋወቅ ነውና በቱባ ቱባ ስራዎቻቸው የሚወደሱ የኪነ ጥበብ ሰዎች የሚታወሱበት አዲሱ ቋሚ ቅንብራችን ዛሬ ሕይወትና ስራውን ለምንቃኝበት ደርዝ ያለው ወግ የብዕር ተማሪዎችን ጋብዘናል። ቆየት ብለውም ይመለሳሉ። የራዲዮ መጽሔት ከአዲስ አበባ ደስ የሚል ነገር ግን የሩቅ በጣም የሩቅ ሐሳብ ይመስላል። ከበርካታ አመታት በኋላ በስራ ምክንያት ባለፈው አመት ወደ ኢትዮጵያ የተጓዙ ባልደረቦቻችንን ገጠመኞችና ክንውኖች በፕሮግራማችን የተከታተሉ አንድ የራዲዮ መጽሔት ቋሚ አድማጭ ናቸው። ምኞታቸውን በገለጡበት አስተያየታቸው መቼ ይሆን የሚል ጥያቄ ባዘለ ስሜት ይህን ያሉን።
አሉላና አዲሱ፣ እናንተንም ፕሮግራም ከአዲስ አበባ ሲተላለፍ እንደምሰማ ተስፋ አለኝ። ሰሞኑን ሰምቻለሁ የእናንተ ባልደረቦች ንጉሴና ትዝታ ከአዲስ አበባ ሆነው ያስተላለፉትን ፕሮግራም ሰምቻለሁኝ። እንግዲህ የእናንተንም ከዛ ለመስማት ተስፋ አድርጋለሁ።
የነርቭና የአንጎል ሐኪሙ ፕሮፌሰር ዮናስ እንዳለገዳ ናቸው። በሙያቸው በሚያቀርቧቸው ትንታኔዎችም ቤተኛችን ናቸው። ዛሬ ታዲያ ጥያቄ መልስ ያገኘ በከፊልም ቢሆን የሰመረ ይመስላል።
ሰላም አድማጮች፣ ሰላም አሉላ፣ እንደምን አመሾ? አዲስ አበባ ነኝ፣ ከአዲስ አበባ።
ንጉሴ አክሊሉም በተለመደው የአዲስ አበባ መስኮቱ ለምሽቱ ያሰናዳውን ይዞ ቀርቧል። መሆኑን እንደምንሰነበታችሁ አድማጮች፣ ክብራትና ክብራን የራዲዮ መጽሔት ተከታታዮቻችን፣ የፕሮግራሙ አዘጋጅና አቅራቢዎች
አዲሱ አበበና
አሉላ ከበደ ከንጉሱ ታምሬ ጋር እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንዘልቃለን። አሁን ወደ ሰዓቱ የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። የአዲስ አበባን ወንዞች ዳርቻዎችና ሌሎች ተያያዥ መናፈሻዎችን ለማልማት ጠቅላይ ሚኒስትር አብይ አህመድ ባመነጩት ሀሳብ የተወጠነውን ፕሮጀክት የገንዘብ ድጋፍ ለማሰባሰብ የታቀደው ገበታ ለሸገር የራት ምሽት በዛሬው ዕለት እየተካሄደ ነው። ከ200 በላይ ግለሰቦች፣ ዓለም አቀፍና የአገር ውስጥ ድርጅቶች እንዲሁም ተቋማት በመርሃ ግብሩ ለመታደምና አሻራቸውን ለማኖር መቀመጫ ቦታ መግዛታቸውን ከጠቅላይ ሚኒስትሩ ጽህፈት ቤት የወጣው ቀደም ያለ መረጃ ያመለክታል። የተለያዩ ዓለም አቀፍና አህጉራዊ ድርጅቶች ለሸገርን ማስዋብ ፕሮጀክት ድጋፍ ማድረጋቸውም ተመልክቷል። በ3 ዓመታት ይጠናቀቃል ተብሎ የሚጠበቀው የ29 ቢሊዮን ብር ፕሮጀክት ከተማይቱን ለሁለት ከፍለው በሚፈሱ ወንዞች ላይ አትኩሮ ከሰሜን አዲስ አበባ እንጦጦ ተራራ እስከ አቃቂ ወንዝ ያለውን 56 ኪሎ ሜትር እንደሚሸፍን ነው የተገለጸው። በኢትዮጵያ አየር መንገድና በኢንዶኔዥያ አየር መንገድ አውሮፕላን አደጋዎች የ346 ሰዎች ህይወት መጥፋቱን ተከትሎ አውሮፕላኖቹን የሰራው ቦይንግ ኩባንያ በ737 ማክስ አብራሪ ማሰልጠኛ መስለበረራ ሶፍትዌር የነበሩ ችግሮችን ማስተካከሉን ዛሬ አስታወቀ። ቦይንግ ኩባንያ በትናንትናው ዕለት ባወጣው መግለጫ የ737 ማክስ መስለበረራ ወይም ሲሙሌተር ሶፍትዌር አስተካክለናል። በመስለ በረራዎቹ ለሚሰለጥኑ አብራሪዎች የሚሰጡ ስልጠናዎች በበረራዎች ወቅት ሊያጋጥሙ የሚችሉ ሁኔታዎችን በሙሉ የሚዳስሱ መሆናቸውን የሚያረጋግጡ ተጨማሪ መረጃዎችን ለመስለ በረራዎቹ ኦፕሬተሮች ልከናል ነው ያለው። ቦይንግ 737 ማክስ አውሮፕላኖችን ሶፍትዌሮች ላይ የዲዛይን እክል ወይም ጉድለት መኖሩን ሲያምን የትናንቱ የመጀመሪያ ጊዜ መሆኑ ነው። የመስለ በረራው ሶፍትዌር በኢትዮጵያ አየር መንገዱ አውሮፕላን ቀደም ብሎ ደግሞ በኢንዶኔዥያው አውሮፕላን ላይ ያጋጠሟቸውን የመሳሰሉ ክስተቶችን ሊያሳይ የሚችል እንዳልነበረ ነው ቦይንግ በመግለጫው ያስታወቀው። የተባበሩት መንግስታት ድርጅት ዋና ጸሐፊ በቅርቡ ማሊ ውስጥ የድርጅቱ ሰላም አስከባሪዎች የተገደሉበትና የቆሰሉበትን ጥቃት አወገዙ። አንቶኒዮ ጉቴሬዥ ቲምቡክቱ ውስጥ ባልታወቁ አጥቂዎች የቆሰለው ናይጄሪያዊ ሰላም አስከባሪ ህይወቱ በማለፉ በጥብቅ አዝነዋል ሲል ቃል አቀባያቸው አስታውቋል። በሌላ ጥቃት 3 ቻዳውያን ሰላም አስከባሪዎች ማሊዋ ኪዳል ክፍለ ግዛት ውስጥ በደረሰባቸው የተቀበረ ፈንጂ ጥቃት መቁሰላቸው ተነግሯል። ዛሬ ግብጽ ጊዛ ፒራሚዶቹ አቅራቢያ ይጓዝ የነበረ አውቶቡስ ኢላማ ባደረገ ፍንዳታ ቢያንስ 16 ሰዎች ቆሰሉ። አብዛኞቹ የተጎዱት ሰዎች ጎብኚዎች ሲሆኑ የደቡብ አፍሪካ ዜጎችም አሉባቸው ነው የተባለው። እስካሁን ግን የሞተ ሰው ስለመኖሩ የተሰማ ነገር የለም። ለጥቃቱ ኃላፊ ነኝ ያለም እስካሁን አልተሰማም። ባለፈው ታህሳስ ወርም እንዲሁ ጊዛ ፒራሚዶች አቅራቢያ የተሳፈሩበት አውቶቡስ በቦምብ ተመቶ 3 ቪየትናማውያን ጎብኚዎችና ግብጻዊ አስጎብኛቸው መገደላቸው የሚዘነጋ አይደለም። ታሊባንና የዩናይትድ ስቴትስ ወታደራዊ ባለስልጣናት ጦርነት ባዳሸቃት በአፍጋኒስታን የሰላም ግንባታ ጥረቶችን እያሰናከሉ ነው ተባብለው በማህበራዊ መገናኛ መወነጃጀላቸው ተሰምቷል። ሁለቱ ጸበኞች በትዊተር መወነጃጀል የጀመሩት ተወካዮቻቸው የዚያች ሀገር ጦርነት እንዲያከትም ወራት የፈጀ ንግግር እያደረጉ ባሉበት በአሁኑ ወቅት ነው። ውይይቱ ግን ታሊባን ውጊያውን እንዲያቆምም ሆነ እንዲቀንስ ለማድረግ እንዳልቻለ ነው የተነገረው። በቅርብ ቀናት በታሊባንና በዩናይትድ ስቴትስ በሚደገፉ የአፍጋኒስታን የጸጥታ ኃይሎች መካከል በተካሄዱ ውጊያዎች ብዙ መቶ ሰዎች ሲቪሎችም ጭምር መገደላቸው የሚታወስ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
አሁን ለራዲዮ መጽሔት ዝግጅታችን ተመልሰናል። በስርጭታችን የጊዜ ሰሌዳ መሰረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ
ብቻ መገኘትሽ እንደ ናፋቂ ጻን እናቱን እንዳየ በደስታ ሀዘን እንደተሰቃየ እንባውን እንዲያዘን ለሐሴቱ መቅደም አይንሽን ባየሁኝ እንባዬን ባፈስሪ ወይም ታውሮ እንደኖረ እንደ አንድ ጎበዝ በድንገት ብልጭታ እንደሚደነዝዝ በጨለማ ቤቴ አንቺ ጮራይቱ ዘው ማለትሽ ቢጠፋኝ ብላቱ እንባውም ይደርቃል ብልሃቱም ይገኛል የወጣሽው ፀሐይ ጽልመቱ ሲሸሽ ብቻ መገኘትሽ ብቻ መኖርሽ ሚያዝያ 1966
ለአንዲት ቅጽበት ብቻ እስቲ የማነው ጉልበት የሰው የአማልክ ሊሰጠኝ የሚችል የደቂቃ አረፍ እውነት ፍቅር ውበት ማወጋበት ለአንዲት ውብ ሙዚቃ ሀሳቤን ሰውቼ ለአንዲት መልካም ቅኔ ባርነት ገብቼ ህሊናዬን ቀልቤን አካሌን ሰጥቼ ላንዲት ከተወት ብቻ ያምሮየ መርከብ ከማህበር አምልጣ ከህይወት ስንክሳር አምራራ ፈርጥታ እጹብ ወጥቀኝ ትግ ተመስጣ ሌላው ሌላው ነገር ባፍንቻ ይውጣ 1969
ብቻ መገኘትሽና ላንዲት ቅጽበት ብቻ በተሰኙት የስነ ጽሑፍና የቲያትር ጥበብ መምህሩ ገጣሚ ሃያሲና ጸሐፊ ተውኔት ደበበ ሰይፉ ሳምንቱ ምርጥ ግጥሞች ዝግጅታችንን ጀምረናል። ግጥሞቹን ያነበቡልን የቀደሙት በሚርስ በርሱ ባስተዋወቅ ነውና ህይወትና ስራውን በሚያወሱበት መታሰቢያ መስኮት ለሰከነ ወግ ብቅ የሚሉት ሶስት እንግዶቻችን የብር ተማሪዎቹ የአዲስ አበባ ዩኒቨርሲቲው የስነ ጽሑፍ መምህር ዶክተር በድሉ አግራና ገጣሚም ናቸው። የቀድሞ የአዲስ አበባ ዩኒቨርሲቲ የስነ ጽሑፍ የትርጉምና የስነ ግጥም መምህሩ አቶ ገዛኸኝ ጌታቸው ናቸው። በቅደም ተከተል ሌላው የደበበ ሰይፉ ተማሪ የቀድሞ የአዲስ አበባ ዩኒቨርሲቲ ቋንቋ ጥናት ተቋም ረዳት ፕሮፌሰር ዶክተር ተፈሪ መኮንንም በውይይቱ ቆየት ብለው ይከላከላሉ። አሁን የምሽቷን ቀዳሚ ስልት እናስከትል። አዲሱ አንተንም ሳይዝናናህ እንዳልቀረ ተስፋ አድርጋለሁ።
ልክ ነው ወቸም የተለያየ ስሜት ስትሆን ሙዚቃ ደግሞ ለግድ ከፈክሳል ጥሩ ዜማ ለማጥቀስ ካለላ
አመሰግናለሁ። አዲሱ እንዳልከው የተደባለቀ ስሜት ከረጅም አመታት በኋላ ወደ አዲስ አበባ መመለስ እንደሚሆን ገምታለሁ። ወዲሁም ገና በደረስኩበት ቀናት ውስጥ ነው ያገኘው። ገና በትኩስ ስሜት እያየሁ እንደሆነ ነው የነገርከን። የአዲስ አበባውን አቀባበል የጠበቀህ ቅድም ጀመረ ያደረከውን የተደባለቀ ስሜት አጫውተን
አበባ በጣም አመሰግናለሁ። ከዛ በፊት ግን አንድ አንተ ከሰጠኸኝ ስራወጣ ብዬ አንድ ነገር መናገር ፈልጋለሁ። አንተ ለዚህ ፕሮግራም ያለህ መጨነቅ፣ ለአድማጮች ያለህ አክብሮት በጣም ይገርመኛል። ከዚህ ቀደም አንተ ረፍት ስትወጣ ብቻዬን ስሰራ ካለህበት ፈልጌ በማቅረብ ላስጠንቅህም አልፈልግም፣ ረፍትን የሚሻም አልፈልግም። አንተ ግን ረፍቴን በመሻማት መንፈስ ሳይሆን የሁለታችን መቅረብ ለአድማጭ ወይም ለፕሮግራሙ ምሉነት ትልቅ ሚና አለ በሚል ነው እና በመቶ ይህንን ጥረትን መግለጽ እፈልጋለሁ። ይህንን ባልገልጥ በእውነት ሊናይም አይቀበለውም።
አዲሱ በጣም አድርጌ አመሰግናለሁ። ይሄ ግን የኔ ብቻ እንዳልሆነ እኔ ግድ መናገር ይኖርብኛል። ለራዲዮ መጽሔት የሚችሉትን ሁሉ ማድረግ ከአዲስ አበባ የመጣው አመሰግናለሁ። አዲሱ ለመልካም አይተ
አንተ ተለየነ ወናትናቆት መግለጽ ለግድ ያስፈልጋል። ይሄ ለዚህ እንዳልኩ አዲስ አበባ ስሙ አስቸጋሪ ነው አሉላ እንዳልከው 14 15 አመት ብዙ የጎደሉ የተሰባባላት አሉ። አንድ አይደለም ሁለት አይደለም ሶስት አይደለም አራት አይደለም አሉ። እነዚህን ሁሉ ያረፉበት ቦታ ይሄድ ማለት ስሜትን መግለጥ በጣም ከባድ ነው።
ትክክል ነው። አዲሱ እርግጥ እንዲህ ባለው ሁኔታ ውስጥ ማለፍ የቱን ያህል ያዳግት እንደሚችል ምን ያህል እንደሚከብድ እረዳለሁ። ከረጅም አመታት በኋላ ወደ ሀገር ሲመለስ እንደሚሆነው ከተበቀ ከፈተናው ባሻገር አዲስ አበባን እናፈቀተን ያህል አዲስ አበባም እናፈቀች ይመስላል። ቀደም ብዬ ንጉሴ አክሊሉንና ወዳጆቻችሁን ሰምቻለሁ። ይሄን ስርጭት ስንቀርጽ ስርጭቱ ሲተላለፍ እሁድ የሚያልፍ ሌላ ዝግጅት እንዳለም ተረድቻለሁ። እስኪ በስርቆሽ እንስማ።
አዎ እንግዲህ እንዳልኩ አንዳንድ ጊዜ ነጥብ ለመቆጣጠር የሚያስችለውን ታለ ስኩስሎ መሆኑ ነው እንጂ የሚሆን ነገር ነው የሚሆነው። እግዚአብሔር ፈቃድ ነው። ግን እንደ ያሉትን ዘመዶች ለማየትም እድል መገኘቱ በጣም ደስ ይለኛል። ያንን እያደረግኩ ነው። እንዳልኩ ስሜቱ ቅርብ ስለሆነ ገና ሳምንቴ ስለሆነ ከዚያ ስሜት ሙሉ ለሙሉ ያልወጣ በመሆኑ እንጂ ብዙ ነገር የማወራ እንችላለን።
ግርም የሚያጓጓ ስሜት የሚጠብቅ ይመስለኛል። እንዳልከው በሚቀጥለው የራዲዮ መጽሔት እንዴት አሳለፋችሁን ይቃለሁ። ምናልባትም ሩቅ ባልሆነ አንድ ቀን እንደ ዶክተር ዮናስ ተስፋ በከፊል ዛሬ የሰመረው ራዲዮ መጽሔት ሙሉ በሙሉ ከአዲስ አበባ የሚቀርብበት ቅርብ ይሆናል ብዬ እንደመኛ አድርጎኛል። መንገድ ከፍተሃልና እንግዲህ ይከተልሃል።
መልካም። እንዳልከው አዲስ አበባ እንድታገኛት ትልቅ ጥያቄ ነው። እኔም እዚህ ለመምጣት ምክንያትና እድል የሰጠኝንም ሁኔታ ባጭሩ የሰዎችን ስሜት ለማጣኘት እሞክራለሁ። ጥቂት የተለያዩ ሀሳቦች አድምጫለሁ። ይጫወታል ማለት ነው። በጣም አመሰግናለሁ። ለአሁኑ
መልካም ቆይታ። ለአሁኑ አመሰግናለሁ። እግዚአብሔር ይስጥልኝ። አዲሱ
እኔ አንተው ሰምና ወርቅ ያንተው ቀኝ ያንተው ደሃ በለም ከልጅ ወዝ መስታወቴ በላለ በልሃ አግዝ ለግዝ በፍቅር ገበታ አስተምረውናል ኮትኩተው የኔታ ብለን ሳንከልስ ለፍቅር አለችኝ መልኬን ጠፋትና ያልኳት ሸፋይ ምን አሳስባት ይሆን ዞረላ እንለያይ በባባት የምናኝ ከረጠበው ፊቴ አይኗ ሳይለወጥ አይተህን የለም ወይ ገዛውን ተላብሰን ከንፈር ስንቀመስ ታዲያም ነዋውር ያችን ተንባሳም ታይቶ ይመርበድበቷ ሳቅፋት የናፍቆቴ በማላውቅበት አፍ ማለብ ለማለቷ እጅ ሰጥቶ ለሞቱ ለዘላለም ጥላ አካል ሳይቀደም አፍ የፈቱበት ቃል የልጅነት ፍቅር ይወጣል ከደም ያዋደደ ጠምቆ ፊደለ ባህሩ ቢና ቢደፈርስ ይከበራል እንጂ እንደምን ይረሳል መልእክተ ዮሐንስ እቲአባይ እቲአባይ።
አብርሃም በላይነህ ነበር እቲ አባይ ሲል የተጫወተልን። አብርሃም በላይነህን እናመሰግናለን። እንደ ህይወታቸው ለዛ እንደ ድንቅ ስራዎቻቸው ጥበባዊ ቀለምና ዘዬ አልጠገብሎ አብሮ ባቆየን አብዬ መንግስቱ ታሪክ ላይ ያተኮረውን ወግ የመጨረሻ ክፍል አሰምተን አዲስ ወደምንጀምረው እንዘልቃለን። አ አሁን የደማሙ ብረኛ መንግስቱ ለማ ድንቅ ስራዎች አስደማሚ ጠባይና የጥበብ ህይወት ወግ ዛሬ በርግጥ ይገባደዳል። የየበኩላቸው የየራሳቸውን ቀለም ያጻጻፋቸውን ዘይና ተውኔቶቻቸውም ላይ በአንጻሩ የፈለጉት የመረጡትንም ስልት እንመለከታለን። ምናልባትም ከግል ፍልስፍናቸውም ጋር ሊጣመር ይችላል። አለማየሁ የእቁን ገጣሚ ደራሲና ጻፊ ተውኔት መንግስቱ ለማን ህይወትና ስራዎች ነው እየተመለከተን ያለ ነው። በህይወትም በስራዎቻቸው ውስጥም ቀደም ብሎ ከተነሱት በተጨማሪ እንዲህም ናቸው ይሄንንም ብናየው በሚል የምታከለው ካለ ወጋችንን ወደ መቋጫው እናቅና።
ጥሩ ቅድም ካረሳዋቸው አንድ ለት ከቀልዶች ከክፍል ውስጥ አንድ ላርግልህና ወደ አንዱ ሄዳለሁ። አንዱ ምን መሰለህ አሁን ልክ ብርሄንዳ ነው የራሳቸውን ተማሪዎችን ቢሆን የሚሰጡት አስተያየት አለ። ለምሳሌ አሁን አልቃሽ እንደነሳነ የፍሳበ ላይ ድርሰት ነው በኢትዮጵያ ቲያትር እንደ ማስተርፒስ የሚታይ ነው። በመሰለም ነገር አንድና አዝማሪ አንድና አስለቃሽ አንድን ለማኝ በአንድ ቤት ውስጥ አዳብሎ ሶስት ባህሪ ያላቸው ሶስት የኑሮ ዘርፍ ልበለው አንድ ላይ አርጎ ሁለቱም ይጋጩ ናቸው እንዲህ አርጎ ይዞ ይሰራበት ነውና ጫራረሱ ላይ ምንድነው መጀመሪያ አይ ነበር ያላ እንደነገረኝ ልክ ሁለቱ ይጋባሉ አልቃሻውና ዘፋኙ ማለት ነው። ሳሚ ጫውተው ማሩና ጋርጁ ባሏይ ሻሽወጥም መቤትም የተጫወቷቸው ይጋባሉ። ሲጋቡ ለማኝ ምን ይሏቸዋል ከእንግዲህ አይለምኑም በቃ ከኛ ጋር ይኖራሉ የሚል ነበር መደምደሚያው። አቶ መንግስቱ ይሄን አይተው ነው አሁን ለሳቸው እውነተኛ ነገር ሊሆን አይችልም። ሲያት ሁለቱ ለራሳቸው የኑሮ መሰረት የላቸው ለማኙን አይለምኑም ማለት አይችሉም። ስለዚህ ኑሯቸው እንደ ድሮ ይቀጥላል እነሱ ይጋባሉ አብሮ ይኖራሉ ምከሰጡ ከዛ በኋላ ተሳም ያደርጋል። ልክ ሲያልቅ እንኳን ተስማማችሁልኝ ነው የሚሉት ሽማግሌው ለማኙ ከእንግዲህ ማለኔ የሚመቸኛል ደስ ያለበትን ቦታ ማሩ ይጠቁመኛል ሀዘን ያለበትን ደግሞ አስጋጅ ይነግረኛል ከዚህ በኋላ ችግር ቤት ገብቶብን ነው የሚለውና እንዲህ ናቸው የሚያዩበት መንገድ ቀደም ካለው ትኩረት ከቶን በተሻለ ደግሞ የሳቸው አፕሮች አለ ሪያሊስት የሆነ ስራ ነው ስራ ብሎ የተከተሉት ስለሆነ ያም አንድ ነገር እንደሆነ ያለው። ሌላ ከጥንካሬው ጋር አብሬ ማየው ያነሳ ነው የቤተሰብ ትምህርት የቅኔው ማንበባቸው ፍልስፍናው ውጭ ሀገር ያነበቡ በሳይኮሎጂ በሶሲዮሎጂ ብዙ ያነበቡ ስለሆኑ የሚሰሩት ስራ ላይ እያንዳንዱ ታያለ። አሁን ሙግት የሚለውን ግጥም ወስደህ ብታይ እዛ ላይ ይጠይቃሉ ተጠየቅ ነው የሚሉት ይሄን ትውልድ የእሳቸውን ትውልድ ያን እንጂ 50 ምናምን ውስጥ የነበረውን እና ፈረንጅ የጣለውን ያልጣለውንም ማጋበስ መልቀምህን አቁምና አድምጥ የወገንህን ግርማ የወገንህን ዜማ ነው የሚሉት። እንደምን ይላሉ ያሬድ ዋይ ዜማ ሲል ዘመረ ዘፈነ ጥያቄ ነው። ቆመ ድጓ ማን ነው ድጓሳ ማን ነው ማን ነው አባትዮ ማን ነው ልጅዮ ወይ ጥያቄ እንግዲህ አሁን ከያሬድ ጋር የሚያዝ እንደገና አልፈ ሄዱና እረኝነት ይሻል ከመሆን ካህኔ ብሎ የተቀኘው ማን ነው መች ለምን ይላሉ። ይሄ አሁን ታወቀ ቅኔ ነው እምከዊነ ካህን ከዊነ ኖላው ይላል ግዕዙን ወደ አማርኛ ተርጉመው ያመጡት ነውና ቤተ ክህነት ውስጥም ያለው ነገር ሌሎች ነገሮችን ነውና ከዛ ስለራስ ብሩ ወልደ ገብርኤል ስለሳቸው የሚያነሳሳልና ታሪክን ነው የሚያመጡት። ራስ ብሩ ወልደ ገብርኤል እንደሚታወቀው ልጃቸው ወገደለ መኳንንቶቻቸው መሰት ገብቀው በካሳ ላይ አልፎ ሲሉ እንዴ በዛ ጊዜ ሰው ልጅ ደሃ ልጅ እንዲሆን የገደለው የኔ ልጅ ስለሆናል ሲልም ብለው ልጃቸውን አቅፈው ስመው አዝነው ገደል ይከተታል በዘመኑ በነበረው ማለት ነው። እና ራስ ብሩ ወልደ ገብርኤል ኃይለኛውና ትክክለኛ ፈራጅ ነው ሲባል አንድ ልጁን ለምን ሰደደው ገደል አነ ጥያቄ ያነሳሉ። እና ተጠየቅ አታውቅ እንደሆነ ይሄን ወቅ ብለው ወደ ኋላ ይመልሷል። ታሪክን ሳታቅ ተፈናጣህ ሂድ ለአውሮፓና አሜሪካ ከሚል በፊት መሰረትን አጥና የሚል ከሐዲስ አለማየሁ እና ከእሳቸው ዘመን ተነበሩት እንደዚህ ጠንካራ ሰዎች ጋር የሚመሳሰል ፍልስፍና የነበራቸው ሰው ናቸው። ምናልባት ይህንን አስተዳደጋቸው ለመጨመር ነው። ቅድም ካልኩት ውስጥ ክፍል ውስጥ እንግዲህ በሬ እንደምታሳው ስንጥር ያለ ያዩናል። አስር ነን እንዲቆጥረውም ሊያውቁት ይችላሉ። ግን ጨዋታውንም ስለሚወዱት ስም ይጠራሉ። አቤት እንላለን እንዴ ይሄ አቤቱታ ካዳሪ ስራት ላይ ጥርምሉ ታሪያ ምን እንበል አለው ነው የሚባለው። በእንግሊዝኛው ፕሬዘንት እንደሚባለው እንዴ አቤቱታ አልቀረም ነው የባቢዎች ይመጣሉ ያሽማጥጥ ነው። ከዛ አንዱ ተሌ ተሌ ይልታል አለው ፍላ እኔ ቀስ ብዬ የጠራው ምን ነው አለው ተቆጣ። እዛ የሚቀጥለው ተማሪ ወዲያች ነው ሲፋኑት ይባላል አለ አንተ ደግሞ ኦፔራ ረከው እና ትስቅበትና ምትስናናበት ነገሮች አሉ። ኢቭን ሲመክሩ አሁን አንዱ ሲጀኛል ሲያትም ታሪኩን ትናገራለህ በቢሮ ይመክሩሃል እንደገና ደግሞ ክፍል ውስጥ ደግሞ ፍርሃን ምታቀርብታለህ ታሪኩንና በቃ እሱ በውጅ ግራይሆን በመንሽር አንጣጥሮ ይገለዋል ምናምን ብሎ ይናገራል ሳይኮ አላሳቸው እንግዲህ በሽሙት ሲጠርቡሉ ሲነግሩት ምን እንግዲህ የኛ ሀገር መድረክ እንደምታቀው ቢበዛ 10 በ15 ሜትር ቢሆን ነው በምን ሽር አንጣጥሮ ነው መግደል ይመቻል ብለና ምን ሽር መግደልን ይቃወማሉ ግን እንደው በዛው ነው ነገር እንደዛ አይነት ነገርና በጠል በዋዛና እንስቃለንኛ ያንዳንዳችን ይደርሰናል ተራው ግን ያው እንዲህ ያን የሰዓት ነው አኑረ ነው ማለት ነው
ቀደም ጀምሬ የጎደ ግጥም ስትወስኩ እንጂ ከሳቸው በኋላ የመጡት ከራሽያ ወጡ የተባሉት ጸሐፊያን ከተማዋ ውስጥ ጽሁፍ ጀመሩ ቲያትሮች ይታዩ ጀመር ስራዎቻቸው ይቀርባሉ ግጥም ያነባሉ ያ ደግሞ በጽሁፍ ስለቱ አልጣማቸው አብየ መንግስቱ እነ ፑፒ እነ ፓፓ ያሉ ነው የሚቀልዱባቸው እነዚህን ወጣት ጸሐፊያን ከውጭ የመጡትን አንድ ጊዜ አፍሪካ ዳራሽ ስብሰባ ነበር አገኘኋቸውና ሲወጡ ተከተልኩኝ እና ሮጥኩኝ ከፋቸው ጀርባ አለባኮትን ጋሽ መንግስቱ አንድ ጊዜ አልኳቸው ተፈልክ ሻሉ ምን ነው አንጠንክር ያለ የሴት ባህሪ ያለበት ድርሰት ጽፈው ብጫወት የርሶን ድርሰት መጫወት በጣም ፈልጋለሁ አልኳቸው ቆም አሉ አይዩኝና አና ፖፒ ጻፉልሽ ብለው ይጥራውኝ ያጥቤኩ የተወሰኑ ደራሲያን ስራ ነበር በዛን ዘመን ይሄን እንድነግር ፈልጌ ነው ወደላይ ላይ ጸቀየን ብቻ ሳይሆን
ወደኋላም የታዘዙት
ሰዎች አይናገሩ ነበር በጣም
ግሩም
የክፍል ስም መድበው በሰዎች ስም ነበር አይደል አለማየው ለምሳሌ ሴፍ አሉላ ሴፍ ዓለም እንደሚባል የማዳን ብለው በሰውየው ትርሰት ትምርት ይሰጡበት ነበር እንደሱ አይነት ነገር ነበራቸው
መልካም የመንግስቱ ለማ ህይወትና ስራ እንዲህ በፍጥነት የሚቋጭ አይደለም በመጥን ነው እየተመለከተን ያለነው አንድ የመጨረሻ ጥያቄ ግን ለሁላችሁም ለወርወር የጥበብን ልዩ ቀለማት ማለት ይቻላል ይልቁንም ለዛና ቁም ነገር ባለፉበት መንገድ ሁሉ ትቶ ያለፉ የሚመስሉ ናቸው መንግስቱ ለማ ቀደም ሁለቱን ትባዎች አንስተናል የመንግስቱና ጸጋዬ ገብረመድን ተማሪዎች ዛሬ በተራቸው አንቱ የተባሉ በራሳቸው በስራቸው የሚታወቁ በርካቶች በኪነ ጥበቡ መድረክ እንደመኖራቸው ብዙ ያፈሯቸው ተማሪዎች እንዳሏቸው አምናለሁ ምናልባት ስራዎቻቸው ጎልቶ የታየ የነሱን መንገድ የተከተሉ ለናነሳም እንችለው ይኖር ይሆን በተውኔቱም ይሁን በግጥሙ የጸጋዬን መንገድ የተከተለ የመንግስቱ ለማን መንገድ የተከተለ ማለት የሚቻል ይኖር ይሆን ስራዎቹን ስታይ የመጨረሻና አድርገው ይሄ ክፍት ነው ማናችሁም ልትወስዱት ትችላላችሁ ቶሎ የምጣላችሁ ነገር ካለ
በቅርብ ኢትዮጵያ ብዙ ሲሳራ የቆየው አለማየሁ ነው በተለይን መጽሔቱን ታዛን የሳቸውንም ሰርቷል ሌሎችንም በዛ ላይ ትሪቶችንም ተመላልሶ የማየት እድልም ገጥሞታል እንግዲህ እኔ በነበርኩበት ሰዓት የነሱ ተማሪዎች ሆኑ ቲያትር አቅርበው የማየት እድል አልነበረም ገና አለን እንጽፍ ሁሉ ቁጣ ነው የሚደርስብን ለዚህ ያልደረሳችሁ ተብለንና በዛን ዘመን ታገሪ ልስክለቀ ድረስ የነሱን ስራ ስተውን የነሱን ስራ ስጫወትና ሳነብ ነው የኖርኩት ከዛ በኋላ ያሉትን ከረቀት ከማያቸው ያው ጌትነትን አያለሁ ቲያትር አጻጻፍና ክህሎቱ እሱ ነው የሚመጣልኝ ምንም የአስራት ብዕር አስራት አንድ ላይ
ዛሬ በህይወት የለም
በህይወት ወደ ጋይ ጸጋዬ ያደላ ነበር እውነት ለመናገር ጋሽ መንግስቱ ብዙ ልጆች አፍርተዋል በቲያትር አጻጻፋቸው ላይ እንግዲህ እዚህ ሆኖ መተያየውት አንዱ ተፈሪ ያለ ሙሉ ሌላው ጌትነትም ይሄው ነው ሁሉ አስተጣቃቸውም አለ አንዱ ጸሐፊ አለማየው ራሱ አንዱ ድንቅ ጸሐፊ ነው ለኔ እስከ በቅርቤ ስላለ ነው ራሱ ጥሩ ድራማዎች የሰራ ልጅ ነው ምናልባት ሌሎች ግን አለማየው በአገሩ ሲገባ ሲወጣም ስለነበር በሬም ከኔም ዘግይቶ ስለወጣ እነሱ ሲሚያቋቸውን እንደ ምሳሌ ሊጠቅሷቸው የሚችሉ ካሉ የበለጠ በቅርብ አይተዋቸዋል
መልካም አለማየሁ
አዎ እንዳለችው ነው በቀጥታ አባቶ መንግስቱ እየተማሩ መተላቸው አሁን አለማየሁ ተከፍቻል ጌትነት ነው በግንባር ቀደም የሚነሳ ነው በግጥሙም በቲያትር ስራዎቹም በጣም ተፈሪ ደግሞ ተፈሪ ስራውና አንድ ታሪክ ቢያነብል ያቶ መንግስቱ መጻፍ የተወሰነ ነገር ግድል ነው የሚያርገው እሳቸውን ደምስ ይዞ ስራቸውን ያለፉበትን ሲያነብል በጣም ነው የሚገርምስ ያ ጥሩ አዘጋጅ ነው ቲያትሮችንም ጽፈዋል ወይም ደግሞ ከውጭ አዳፕት አድርጎ ሰርተዋል አስታጥቃቸው ይሁን እንደውም በጣም በጽሁፍ ነው በብዛት አዘጋጅተዋል በተዋናይ ግን ብዙ ስራዎችን ሰርተዋል እርግጠኛ ሆኜ እንደውም ትባልም ከሰላሳ ማንሱ አጫጭር ረጃጅም ስራዎችን ሰርተዋል ትልቅ ቲያትሮች ላይ የታዩ ማለት ነው እንግዲህ እንደዚህ ልንጠቅስ እንችላለን ሌላ ከዛ ወዲያ የወጡም አሉ ወይም ቀደም ብለው የወጡም አሉ ትልቁ ነገር ምንድን ነው የሳቸውን መጽሐፍ ተውልን እየተማሩ በሳቸው ተማሪዎችም እየተማሩ ይወጣሉ አሁን እዛ ያሉ እኛ ጋር የነበሩ አስተማሪዎች አሉ እና እነሱ አላቸው የሚያስተምሩት ያንን ታብየ መንግስቱ ያዝን ደው የሚሄዱበት መንገድም አለ በዛትና ያቶ መንግስቱ ተማሪዎች ያስተማሩአቸው አሉ ባለፈው አሳሪው መንግስቱ ለማ የሚለውን ትርጉም ፈቃድ አዘዘር ፎስደን ባዘጋጀንበት ጊዜ ወረቀት አቀርብለን ይዛበት ነው። ጽሁፍ ካቀረቡ አንዱ ዩኒቨርሲቲ ውስጥ የሚያስተምር ልጅ ነው፣ ወጣት ዘሪሁን ብርሃኑ። እና ምን አለ? እኔ አቶ መንግስቱን አላቃቸውም፣ ብሄሩት አላስተማሩኝም፣ ግን አስተማሪዎችን አስተምረዋል። እና አስተማሪዎች በየቀኑ አብዬ መንግስቱ ሲሉ ስለምሰማ እኔም በእነሱ በኩል የእሳቸው ትምህርት የእሳቸው እውቀት የእሳቸው ለዛ ደርሶኛል ብሎ ሲናገር ሰምቼዋለሁ። በእነሱ በኩል አግኝቻቸዋለሁ ብሎ ምስክር ይሰጣል። እና እኔ ይሄን አምናለሁ። እሳቸው ካለፉ በኋላ የወጡትም በእሳቸው ማስተማሪ ቅድም ያልኩት የቲያትር ድርሰት የሚያጠራፍ ብልሃት የሚለውም በስራዎቻቸውም እያነበቡ የወጡ አሉ እያስባለሁ። ሌላ ምንድን ነው፣ እኔ ከዛ ጸጋዬም ሁላችን የተማርነው ነገርም አለን። ለምሳሌ አሁን ትራጀዲ የሚጽፉ ሰዎች ወይ ደግሞ ታሪካዊ ተውኔቶችን የሚጽፉ ሰዎችን ሄደ ብታይ አሉላ ተብሎ የተጻፈ ሌሎችን ስታይ የጋጅ ጸጋዬን ያጻጻፍ አንዳንድ ዘዴዎችን አልፎ ተርፎም የጋሽ አባትን ያዘገጃጀት መንገዶች ወስደው የሚሰሩ ልጆች አይቻሉ። ይሄ መጥፎ ነገር አይደለም፣ ስታየው ተምረውበታል ማለት ነው። እና አሁን ቅርብ ጊዜ አየኋቸው፣ ቅድም አለም እንዳለች ብዙ ቲያትሮችን አይቻለሁ። ያን ቲያትር ሳይ ጋጅ ጸጋዬ ይመጣብኛል፣ አንዱን ቲያትር ሳይ ጋሽ አባቴ ይመጣብኛል፣ አብዬ መንግስቱ ይመጣሉ። እና ትምህርቱ በቀጥታ እንኳን ባይሆን በተዘዋዋሪ መንገድ ወደዚህ ትውልድ እየተላለፈ ነው ያለው ብዬ አስባለሁ። ሌላው ነገር ምንድነው? አንዳንዶቹ ወጣቶቹ ደግሞ የራሳቸውን የሚሞክሩም አሉ። አሁን ለምሳሌ ማነዘር እንደሻው ማከብረው አስተማሪም ነው፣ ኃላፊነትም ነው እየሰራ ያለው ብሔራዊ ቲያትር። ጥሩ አዘጋጅ ነው። በዝግጅቱ ወቅት ውጭ ሀገር ተሄዶ የተማረው አለ፣ እንደገና እዚህ ሀገር ውስጥም የተማረው ሲጠቀም መታየዋል። እና ብዙ ሰዎች ወጥተዋል ከዛ ከትምህርት ቤቱ እንዳለን ማለት እንችላለን። ግን ወጥተው ደግሞ ሌላ ቦታ በጋዜጠኝነት በተለያየ መንገድ እየሰሩ ያሉም አሉ። እና እሱን ምናልባት እሹ አድርገን ስንነጋገር ትምህርት ቤቱ ሌላ ነገር እናወራ እንችላለን። ምን ይመስላል ደረጃው? ግን አብዬ መንግስቱን በቀጥታ ባይሆን በተዘዋዋሪ የሚያገኟቸው ትውልድ አባላት አሉ እያስባል። ፋንታውን እንግዳ አንድ ጥሩ ጸሐፊ ነው፣ ብዙ ጸሐፍ የጻፈ ነው፣ ብዙ ክሌዎችን ጽፏል። እንደው አንድ ምሳሌ አፌ ላይ ስለመጣልኝ
ከነሱ በኋላ ሶስተኛው ትውልድ ድረስ የመድረስ አቅም እንዳለው ነው እየተመለከትን ያለ ነው። ደቀ መዝሙር አፍርተዋል ወይ ጥያቄ ያለው አይመስልም። ስራዎቻቸውና ዘይቤዎቻቸው ዘመን ተሻግረው ዛሬ መድረሳቸውን ማየት በእርግጥም የኪነ ጥበብ ስራ ሕያውነትን ቀጣይነትን የሚያመላክት ይመስለኛል። በርሄ፣ በተነሱት ላይ የመጨረሻ ሀሳብ የምታክለው ከሌለ ወደ መደምደሚያው እንሻገራለን።
አለማየሁ ገልጾታል። በተለይ አሁን ያሉትን ያላቃቸውም አለም እንዳለችው ግን ቀደም ካሉት ውስጥ ባጭር ተቀጨ እንጂ ፍስሐ በላይም በደራሲነትም በመምህርነትም
በጣም
እንግዲህ እሱ አስተዋጽኦ ደግሞ በኢትዮጵያ የተውኔት ታሪክ ውስጥ ትልቅ ሚና ነበረው። የራሱን አሻራ ጥሎ ያለፈ አስተማሪ ነው። እሱም በማስተማሩም ሆነ በጸሐፊነቱ እሱም ሊጠቀስ ይገባዋል እላለሁ። ሌሎቹ ያላቸው የነ ተፈሪ የጌትነት ኒየው የነ አስታጥቃቸው የራሳቸውን ይዘው ለመውጣትም የሚያደርጉትን ሳናደበዝዝ ነው። ምክንያቱም በትክክል መንግስቱ ለማን ሆኖ የወጣ ሰው አለ እንደዚህ ማለት አስቸጋሪ ነው። ግን የራሳቸውን ቀለም እየያዙ እሳቸውን ትምህርት ቀስመው በቀደዱት መንገድ ፈር ተከትለው የሄዱ በርካቶች ናቸው። ይሄ የሚዘነጋ አይደለም።
መልካም። የቀደሙት በሚል ርዕስ ስራዎቻቸውን በምናጎላበትና መልሰንም ለዚህ ጊዜና ቦታ የምናደርስበት ተከታታይ ዝግጅት የመጀመሪያው ተማሪዎቻቸው እንደሚጠሯቸው አብዬ መንግስቱን መንግስቱ ለማን ታሪክ ነው የተመለከትነው። በፍቅር በስስት ይመስላል መንግስቱ ለማን የምታስታውሱት፣ አለም ፀሐይ ወዳጆ፣ አለማየሁ ገብረ ህይወት፣ በርሄ ስዩም እንግዶቼ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
ምስጋና ባክህን ተቀበልን።
እሺ፣ አመሰግናለሁ።
እኛም እናመሰግናለን። እንዳየ በጣም
እግዜር ይስጥልኝ። ደህና ሁኑ።
ደግሞ እዚህ በጣይቱ ማዕከል እያበረከተች ላለችው አስተዋጽኦ በጣም ጋና ይገባታል። አለማየሁም አስተዋጽኦ ቀላል አይደለም። ምስጋናዬን በዚህ አጋጣሚ ለማቅረብ ስለፈለግኩ ነው። ሁላችሁን
እግዜር ይስጥልኝ። እግዚአብሔር ያክብርልኝ። እግዜር ይስጥልኝ።
ዲና ቴዲ አፍሮን አመሰግናለሁ። አሁን ዛሬ ወደምናስተዋውቀው ዋና ዝግጅታችን ነው የምናቀናው። የብርሃን ፍቅርና ለራስ የተጻፈ ደብዳቤ የተባሉት መጽሐፍቱ ካምባቢያንና የስነ ጽሑፍ አድናቂዎች ዘንድ ለየት ብለው ይታወሳሉ። የስነ ጽሑፍና የቲያትር ጥበብ መምህር ሃያሲ ጸሐፊ ተውኔትና ባለቅኔ ነው። በቀደመው የራዲዮ መጽሔት ቅንብር ካንደኛው እንግዳችን ከዶክተር ብድቁ አቅጅራ ጋር በነበረን ምጥን ቆይታ ያንኑ ያህል ምጥን በሆነ ቅንብር አስተዋውቀነዋል። ተረኛው ባለታሪካችን ደበበ ሰይፉ የምሽቱ እንግዶቻችን የዛሬውን ባለታሪካችንን ህይወትና ስራ የሚተርኩልን ሶስት እንግዶቻችን የቀድሞ ተማሪዎቹ የአዲስ አበባ ዩኒቨርሲቲው የስነ ጽሑፍ መምህር ገጣሚም ናቸው ዶክተር በድሉ አቅጅራና የቀድሞ የአዲስ አበባ ዩኒቨርሲቲ የስነ ጽሑፍ የትርጉምና የስነ ግጥም መምህሩ አቶ ገዛኸኝ ጌታቸው፣ የቀድሞ የአዲስ አበባ ዩኒቨርሲቲ የቋንቋ ጥናት ተቋም ረዳት ፕሮፌሰር ዶክተር ተፈሪ መኮንን ናቸው። የስነ ጽሑፍና የቲያትር ጥበብ መምህር ሃያሲና ጸሐፊ ተውኔት ባለቅኔው ደበበ ሰይፉ የዛሬው ባለ ታሪክ እንግዶቼ ሶስታችሁንም አመሰግናለሁ። በመምህርነትም ሙያም ተሰማርታችሁ ረጅም አመታት ቢያልፍም ወደ ኋላ ወደዚያ የተማሪነታችሁ ዘመን የሚወስድ ትውስታዎቻችሁን እንድታጋሩን ነው የጋበዝናችሁ። እስኪ ደበበ ሰይፉ ምን አይነት መምህር ነበር በሚለው እንደርደር። በተማሪዎቹ በተለየ ስሜት የሚታወስ መምህር እንደነበር ብዙዎች ይናገራሉ። ከሩቅ ልጀምር፣ ከአዲስ አበባ ዶክተር በድሉ እስኪ እርሶ ይቅደሙ።
ደበበ ምንን በጣም አጭር ጊዜ ነው ያስተማረኝ። አንድ ኮርስ ነው። በጣም ጥሩ መምህር ነው። በአጭር ጊዜ ከእሱ ጋር አንድ ሴሚስተር አይደለም አንድ ወር መቆየት፣ አንድ አመት እንደመቆየት ነው። ልባም ከሆንክና የምትከተለው ከሆነ እድሜ ልክ የሚቀጡ ነገሮችን ታገኛል። ብዙ ጊዜ አዘውትሮ ያለበት ፌደራላዊ ስራ ምክንያት ወደ ክፍል አይገባም። ግን በጣም 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 ሲገባ የሚነግርህ ነገር በሙሉ ቁም ነገር ነው። ራሱ ጥበብ ነው። በጣም ጥሩ መምህር ነበር። የጥበብ ሰውነትን ታየዋለህ። ሲያስተምርም ኑሮ ላይ ታየዋለህ። ከባድ ነው እንዲህ ብለህ ባጭር
መግለጽ። በጣም ጥሩ። አቶ ገዛኸኝ ወደ እርስዎ እየተመለስኩ ነው። በተደራራቢ የስራ ምክንያት አንዳንድ ጊዜ ትምህርት ቤት ያለመግባት እድል ከሚገጥማቸው መምህራን አንዱ መሆኑን ዶክተር በድሉ ገልጸዋል። ሌላ አንድ ተማሪያቸው ታዲያ ለቀናት ሳናገኘው ቀርቶ በመጣ ጊዜ ያለፉትን በአንድ ክፍል የሳምንቱን ትምህርት መሸፈን የሚችል ሲል ይገልጸዋል። እርስዎ ይልቁንም ይቀርቡት ከነበሩት ተማሪዎች አንዱ ነዎትና እንዴት ያስታውሱታል ደበበ መምህሩን?
ደበበ ሳያስተምረኝ በፊት የመጀመሪያ ዲግሪ የመመረቂያ ጽሑፍ የእርሱን ግጥሞች ነበር የመረጥኩት ለመስራት እና በሰባት አመት አንድ ጊዜ ስድስት አመት አስተምሮ ሰባተኛውን አመት ረፍት ወጥቶ ነው ለመጀመሪያ ጊዜ ያየሁት ቤቱ ሄጄ። እና ማግኘት አይፈልግም ነበር ሰው፣ ምክንያቱም ስራ መስራት አይፈልግ ነበር። ሰው ሁሉ የሚያሰንፈው ይመስለው ነበር ከስራ ወደ መጨረሻ ላይ ሞቱ ጊዜ እየቀረበ መሆኑ የተሰማው ሁሉ ነው የሚመስለው ፍጥነቱ የነበረው። እና ከስራ ብዛት ብቻ ሳይሆን ከጤናም አኳያ ይቀር ነበር ከትምህርት ቤት። ከባድ ነበር ለሱ ከሳንቺስ መጥቶ 6 ኪሎ ወርዶ በትንንሽ ታክሲዎች ካልሆነ ከሚኒባስ ወርዶ ቢያስቸግረው ነበር። ጤናው በጣም እየተባባሰበት የሄደበት ጊዜ ነበር ተፈሪ ታስታውሳለህ። ለአንድ ሳምንት ሁለት ሳምንት ሊቀር ይችላል ከክፍል፣ ግን አንድ ጊዜ ሲመጣ እኔ ከምገልጸው ይልቅ ዘላለም መሰረት የሚባል የኛ ብዙ ሲኒየር ሀዲስ የትርጓሜ መጽሐፍት ሁሉ መምህር የሆነ የቅኔ ባለሙያ ነው። አዲስ አበባ ዩኒቨርሲቲ ያስተምራል። አሁን በድሉ ያውቀው ይሆናል። እና ዘላለም እንግዲህ ባለቅኔ አይደለም በምሳሌ ነው የሚናገረው። 3 አመት ድርቅ ሆኖ ዝናብ ሳያይ የከረመ መሬት ድንገት ዝናብ ሲወርድበት አንድ ሳምንት ዝናብ ሲያገኝ እንደሚለመልመው ነው የምንለመልመው ደበበ በሳምንት በሁለት ሳምንት ሲመጣ ይላል። እና ሁሉም ተማሪ በዚህ ስሜት ነው የሚስማማው። ማንንም ብትጠይቅ በእሱ ትምህርት የወደቀ ተማሪም ቢሆን ያለፈ ተማሪም ቢሆን ከዚህ የተለየ ነገር አይነግርም። በቂ ነገር በትንሽ ሰዓትና በትንሽ መንገድ ይነግራል። ሌላው ያንተ ጉዳይ ነው። እንደ ረዳት አስተማሪ ራስን ቆጥረህ ነው ከደበበ ክፍል ውስጥ የምትገባው እና እሱም እንደዛ ነው የሚቆጥረው ተማሪዎቹ። እና ይሄ የመቅረት ችግሩ የመጣው ወደ መጨረሻ ላይ ህመሙ እየተባባሰ ሲመጣና ኢህአዴግ አዲስ አበባን ከመቆጣጠሩ በኋላ በመጣው መንፈስ እንትን ደግሞ በሀገር መገንጠል በሀገሩ ጉዳይ ደበበ ያለ አቋም ነው ያለው። ፊቱ ልትቀልድ አትችልም። ሊቆጣ ይችላል በጣም ወይችን ሀገር ሸጣናት በተገላገልን ምናምን ብትል እንኳን ደቀልት ከመጨረሻው ሊታለይ
ባገር ይመረቀልት ይላል።
አዎ እና ጅግ በጣም ወጥቶታል። እና ከዛ ተመጎዳቱ ጋር እኛን ኢህአዴግ ከገባ በኋላ ነው ያስተማረን በ84 አመተ ምህረት በድሉ ነው ያው የጭንቁ ዘመን 82 ነው በድሉን ያስተማራቸው እኛን 84 ነው ከብላክ የከተመለስን በኋላ ይመስለኛል። እና በተለያዩ ምክንያቶች አይገባም ግን ሁሉም ተማሪ ረክቶበት የተማረ እና ሁሉንም ተማሪ እንደ ጓደኛ ተቀረበው እንደ ጓደኛ ያናግረ የነበረ እኔ ተፈሪ ነፍሱን ይማር ሀብት የነጋ የሚባል ጓደኛ ነበረን። ሳሳሁን ወልደ ጊዮርጊስ እና ጎራው የሚባል ልጅ ተመርቀን በጣም ስለምንወደው ጓናችንን በፌስታል ይዘን ቤቱ ሄድን። ፎቶ ለመነሳት ሊሄድ ነው
ከሱ ጋራ።
አዎ ልጆች ነን እና ያንን እድል ማምለት ትልቅ ነገራችን ነው መመረቃችን። በዛ ላይ አንኳኩተን ገባን ቤት ሄድን። የራሱ ጓን አለው እዛ ጓኑን አወረደ ልብሱን አስተካከለና ቀበቶውን ለማሰር ተፈሪ ዝይራ እንዲያለው ቀበቶውን ለማሰር ደከመው እና አንድኛችንም ቆመታኛለና እናሰር እንጂ ብሎ የደዝ አይነት
ህመሙ ጠንቶበት ነው ከእናንተ ጋር ለፎቶግራፍ ሲሰናዳ ቀበቶውን ማሰር ያቃተው።
አዎ የሐኪም እንትንም ተሰጥቶታል። በጣም እየተባባሰበት ነበር ህመሙ በዚያ ጊዜ። ከዛ በኋላ 7 አመት ወይ 6 አመት ነው የቆየው። ግን ህመሙም ቀላል ህመም አለ። ረጅም መንገድ መሄድ አይችልም እሱ የተከለከለውን ነገር ሁሉ ያረጋል። እና በጣም በከፍተኛ ሁኔታ ከዲፕሬሽኑ ጋር ተጨምሮ አድክሞት ነበረ። በትክክል በህመሙ ምክንያት ነው። ሰውነቱ አቋምም ቀድም እንደተጠቀስኩልህ ሚኒባስ ላይ ለመውጣት እጁን ይዘህ መርዳት አለብህ። ደስ ነው የሚለው ደበበ። ደስ እንዳገኘ ሳይሆን ጓደኛው ጋር እየሄደ እጅ ለእጅ ተያይዞ ነው የሚመስለው። ህመሙ ከዚህ ከፖለቲካ ለውጡ ካመጣው ጫና በተጨማሪ አባብሶበታል እሱ ማለት ነው። ያ ነው ምንም አንቱ ብሎ ራሱን የሰው ልክ አብጅቶ የኔ ልክ እዚህ ጋር ነው የተማሪዎች ልክ እዚህ ጋር ነው የሚል አልነበረም። ታላቅ መምህር ነበረ በእውነት።
መልካም አቶ ገዛሃኝ ታላቅ መምህር ያሉትን መምህራችሁን እያስታወሳችሁ ነው። ዶክተር ተፈሪ እስኪ እርሶንም ተወስታዎች ወዲሁም ተቀራራቢ ጊዜ ምናልባትም አንድ ዘመን የተማራችሁ ይመስለኛል ወደ ስራዎቹ ከመዝለቃችን በፊት በመምህርነቱ በሁለቱ ወዳጆቹ በዶክተር በድሉና በአቶ ገዛሃኝ ከተነገሩት ሌላ እርሶም ያስታውሱትን ያካፍሉን።
ይሻልና ደበበን ያው የሚጨርሻው 4ኛ አመት አካባቢ እንደስ ነው ያስተማረን እና እኔ እንደ መምህር ምናልባት አሁን ካለው ሁኔታ ጋር የሚጨርሻው መምህር ልንለው የምንችለው ለተማሪዎቹና ለስራው ያለው ትጋትና የተሰጠ ነው ለትምህርቱ እና ክፍሉን ዘና አድርጎ የሚይዝ እንደተባለው አልፎ አልፎ የሚያቋርጥበት ጊዜ ቢኖርም በሚኖርበት ጊዜ ሁላችንም እናስታውሳለን። በሙሉ ተማሪዎቹ በጉጉት በተለየ ስሜት ነው የምንጠብቀው። በቁመት አጭር ነው፣ ድምፅ ጎርናና ነው እና ክፍሉ ሲገባ አንድ ማስታወሰው አለ። የኦሲያር የሚባለው ክፍሉ አንድ ጊዜ መጥቶ ቁጭ ብሎ ነው ያስተምረን እና አየንና የክፍሉ ሁኔታ አይታይም እንጂ ሁላችሁም አንገታችሁን የታነቃችሁ የምትመስሉት አለን እና የተለየ ስሜት ወደ ምሳ ሰዓት አካባቢ የተቃረበ ይመስለኛል እና የተማሪዎቹ ሁኔታ ዝም ብሎ ነገር ደስቶ መሄድ ሳይሆን ኢንስፓሬሽናል የምትል አስተማሪ ነው። ሀሳብ ሊቆሰቁስብን ሚ ቢታስብ የሚገፋፋ አይነት መምህር ነው። ክፍሉን ዘና አድርጎ የሚይዝ ነው እና እንትኑም ደግሞ ርዕዮተ ዓለማዊ ስለሆነ አስተሳሰቡና የሀሳቡ መሰረት ርዕዮተ ዓለም ስልህ የኮሚኒዝም ነሽል መልስ ሳይሆን ዓለምን የሚያይበት መነጽር ያለው ስለሆነ እውቀቱም የተደላደለ ነው። ሲገልጽ ምናልባት እሱ አንድ ቦታ ላይ ብሎታል የሚያውቀውን የሚናገር የሚናገረውን የሚያውቅ አይነት የምትለው መምህር ነው። ቋንቋዎቹ ቅድም ዶክተር በድሉ ብሎታል የተመጠኑ በጽሁፎቹ ላይ በጥናት ስራዎቹ ላይ የምናየው ነው። ብልሃተኛ የሰራቸው አረፍተ ነገሮች የምትላቸው አሪፍ ናቸው። ቃላቶቹ በጣም የተመረጡ ምናልባት እንደ ከእንትን ውስጥ ከአገልግሎት የወጡትንም ጭምር ሁሉ ነው የሚጠቀመው እና ታጥቦ የተሸለቱ የምትላቸው አይነት ቃላት ምርጥ እንትን ነው። እሱም ይመስለኛል እንግዲህ የገጣሚነቱ የስም ጽሁፍ ሰውነቱም እያገዘው እና ለተማሪዎቹ በጣም ቅርብ ነው። እኔ አንድ የማስታውሰው የቅድም ገዛኝ ብሎታል የመምህርና የተማሪ ግንኙነት መኖሩ እንዲጠበቅ የሚያደርግ ነገር ግን ነጻነት እንዲሰማ የሚያደርግ ምናልባት እሱ ከሚወዳቸው መምህሮቹ ከእነ ዮሐንስ ያንስ እንኳን ያስተማረው አይመስለኝም ዶክተር ዮናስ አስተምርታል እንደነሱ ከሚያከብራቸው መምህራን እኛም በተለየ ስሜት የምናየው እና ለዚህም ነው መጨረሻው መምህር ለማለት የፈለግኩት። ይህን ያህል አስታውሳለኝ ደደበን
የመጨረሻው መምህር ብለዋል አቶ ተፈሪ። ቀደም አገዛኸኝ ከጊዜ ጋር ሽሚያ የያዘ ይመስላል ሲሉ በስራው የመዋጡን ስሜት በጥልቀት የሚሰራው ነገር ላይ የሚሳብበትን አንስተዋል። ታዲያ ብዙዎች የሚያስታውሱት አንድ ግጥሙ ለምን ሞተ ቢሉት የሚለውን ግጥም ተንተርሶ የጻፉት ግጥም አለዎት ዶክተር በድሉ? ምናልባትም ከጊዜ ጋር የተያዘውን ከራሱ ህይወትም አንዳንዶች እንደሚሉት ደግሞ ካለፈበት ሁኔታ ጋርም ስለራሱም የሚነግረን የሚመስል መሰረት ያለው ይመስላል ከናንተም ጋር በነበረኝ ውይይት እንደተረዳሁት። እስኪ የርሶን ማስታወሻ ያችን ግጥም ያንብቡልንና ሐሳቡ ላይ ያተኩሩ።
አዎ እንዳልከው ነው ገዛኝ እንዳለውም ከጊዜ ጋር አስኛ ያዘ ነበር ይመስለው። የመጨረሻዎቹ አመታት ራሱን የዘነጋ ነበር ነው ይመስለኝ። ስራው ላይ ያተኩራል፣ ጽሁፉ ላይ ያተኩራል። ከሰው ጋር ከሚነጋገር የበለጠ ከራሱ ጋር የሚነጋገርባቸው ጊዜያቶች የበረከቱ ይመስል ነበረ። ቅድም ያልጠቀስኩት በማስተማር ወቅት እንኳን አንዳንድ ሰው ከነገረ ትማራለህ። ሌላው በህይወቱም በኖሮም ባነጋገሩም በሰውነቱም ያስተምራል። እሱ ሁለተኛው አይነት ነበረ። እኔ ይሄ እውነት ማለት የኔ ልጅ የሚለውን መጽሐፍ ትቶች ሁለተኛውን የግጥም መጽሐፌ 2004 ላይ ነው ለእሱና ለዮሐንስ አድማሱ ነበረ መታሰል ያደረኩት። በዛ ውስጥ የእሱን ቅድም የተነበበውን ግጥም ለምን ሞተ ቢሉ የሚለውን ነበረ ማጣቱን የተመኘውን አለማግኘቱ በተለይ ደግሞ ለህዝቡ ተሳሊዝን ያመጣናታል ብሎ ከነሱ ያምን የነበረው የሚመስለኝ እሱ ባለመሳካቱ እሱን ይመስለኛል። ይሄ ለምን ሞተ ቢሉ እንደነገር ሳርን የኖርኩትን ማሳ ያልጠመደ ቢያመርትበት ለጸበል በማስኩት ቦይ የግፍን ባር ይወርድበት አንተን በኔ ውስጥ አየሁትን። እነዚህ ሁለት እሱን ነው የሚገልጹት። እሱ እንደዚህ ሆኖ ያለፈ ነው ይመስለኝ። ሲያርን የኖረውን ማታ ሌላው ነው ያመረሰበት። ጠበል የተመኘውን ቦይ እንባን የወረደበት እና ያንን ለማለት ነው። ለምን ከዛ በኋላ ያሉ ስንኞች ለምን ሞተ ቢሉት የራሱን ነው። ከዘመን ተቋርፎ በራሱን ቆልፎ አንዲት ቀሪ ወዳጅ የተነሳ ይላል እና ደበበ የሚመኘውን አይቶ የጠበበለትን የቀኘለትን አይቶ ያለፈ አይመስለኝም። ያንን ለማለት ነው ይህም በመታሰቢያው ላይ ያሰብ።
መልካም ተዛማችነት ወይም ተያያዥነት ቢኖራቸውም በርከት ያሉ ዘርፎች ውስጥ ነው ተሳትፎን። ገጣሚ ነው፣ ጸሐፊ ተውኔት ነው፣ ሀያሲም ነው፣ ወዲሁም ደግሞ መምህር ነው። ቀደም ብለን በውይይታችሁ እንደተመለከት ነው አንድን መምህር ታላቅ መምህር የሚያደርገውን ነገር ጥሩ አድርጋችሁ ለአድማጭ ያቀረባችሁ ይመስለኛል። በጥበብ ስራዎች ውስጥ ታላቅ የሚያሰኙት ችሎታዎቹ፣ ክህሎቶቹ በስራዎች ውስጥ የተገለጡት የቶቹ ይሆኑ? አቶ ገዛኸኝ ወደ እርሶ ልመለስ።
እሺ እሺ። ደበበ ከልጅነቱ በጣም ደስተኛና በአይታ ይርጋለም የሚለውን ግጥም ታስታውሳላችሁ? በብይ ድብደባ በብይ ጥብጠባ ምናምን የሚለው ልጅነቱ በጣም የሚያስደስት ልጅነት ነበረ። ብዙ ጓደኞች ነበሩት፣ ኳስ ይጫወት ነበር። በሽታ ካደገ በኋላ ነው እየመጣ እየጨመረ ያለ የመጣው እንጂ በልጅነቱ ጎበዝ፣ ፈጣን፣ ጭቃ እያቦካ እየተራገጠ ይርጋለምን ማንበብ የሚለውን ግጥም ማለት ነው። በኋላ ይርጋለምን የኢትዮጵያ ናሙና አድርገን ልንተነትነው እንችላለን። ያን ይርጋለም የሚል ግጥም ግን ልጅነቱ ከልጅነቱ ጀምሮ ይታመም ነበር በጣም እና እንደውም አባቱ ከቤተ ክርስቲያን ሄደው ተከራክረው ከመሞቱ በፊት መጠመቅ አለበት ብለው በሀያ ቀኑ ነው የተጠመቀው። እንደ ሌላ ልጅ በአርባ ቀኑ አይደለም የተጠመቀው። ግን በእግዚአብሔር ምሕረት በቤተሰቦቹም እምነት ጸሎት አድጎ የወረቀ የተጫወተ ልጅ ነው። አንድ ግጥም አለው ልጅነት ይመስለኛል። በፀሐይ በጨረቃ ብርሃን ሳይዘል እንደ ልጅ ሳይጫወት ካሳለፈው በኋላ ሲያድግ ሐውልቱን መቅረጽ ቁም ነገር መስራቱን የሚችልበት ደረጃ ላይ አይደርስም። እነዚህ አሁን ፈረንጆቹ እንደሚሉት ኦልዌይስ ወርክ ኖ ፕሌይ ኦልዌይስ ወርክ ልሳሳት ይችላል ሜክስ ጃክ ደልቦ የሚለው ሁልጊዜ ከህፃንነት ጀምሮ ትምህርት ላይ ስራ ላይ እና ከዛ ልጅነት በዛ መንገድ ሲያል አዋቂነት ሊጠፋባል። ደበበ እንደዛ አልነበረም። በጣም ተደስቶ ተጫውቶ እንደው ጭፍን እንዳላረገው ብዬ ነው የደበበ ህይወት ጭፍን ሆኖ ያለፈ አይደለም። ተጫውቶ ያደገ ነው እና በኋላ ይርጋለምን የጻፈው 12ኛ ክፍል ጨርሶ ብሔራዊ አገልግሎት አለ ለአንድ አመት የሚኬድበት በነሱ ዘመን ነበር። ይርጋለም ነው የሄደው ተመልሶ እሱ እና ያን ጊዜ ይርጋለምን በ22 አመቱ ነው እንደዚህ ነው ሁለተኛ አመት ሆኖ ወይ አንደኛ አመት ሆኖ ብሔራዊ አገልግሎት ነው ይባል የነበረው በቀዳማዊ ኃይለ ሥላሴ ጊዜ። በልጅነት አይኑ የሚያቃተን ይርጋለም በትልቅነት አይኑ ያያት አንደኛ ደረጃ ብቻ ነው ይርጋለም የተማረው። ከዛ አዲስ አበባ ነው ያደገው እኮ በጽባህን የተማረው እና ተመልሶ ሲሄድና ሲያያት ያየውን ነገር ኩክሮት ነው የጻፈውና እዛ ውስጥ ብዙ ነገር እናያለን። የዛ አይነት ህይወትና የዛ አይነት እድገት የነበረው ደበበ ነው አሁን የምናወራው ደበበ። ተኛ ሳቂታ ፍንድቅድቅ ቤቱም ገብተን ተማሪዎቹም ወገኞቹም ተሰብስበው ሲጫወቱ ሳቅና ጨዋታ ነው እንትን አይደለም። በቀድም የስላተኮርኩ ህመሙ ጎዳው ምናምን የመጨረሻዎቹን አመታት ስላነሳሁ ነው ይሄን ያነሳሁት።
አድርገዋል።
አዎ በሙያ ረገድ ግን ደበበ በገጣሚነቱ እርግጠኛ ነበር። ገጣሚነቴን አስመስክሬ ጨርሻለሁ ኤክስፐሪመንት ታርጓል የሚያነሳቸውን ጉዳዮች አንስቷል ማርክሲስት ነበረ። ለምሳሌ መስከረም የሚል ግጥም አለው። ያ መስከረም የሚል ግጥም የብርሃን ፍቅር ቅጽ አንድ ላይ አለ። እኔ እንደ ማስተርፒስ ነው የምቆጥረው።
እንግዶቼን አመሰግናለሁ። አድማጮች ውይይቱ ተጀመረ እንጂ አላበቃም። በቱባ ቱባ ስራዎቻቸው የምናስታውሳቸውን የቀደሙትን ባለ ታሪኮች የምንዘክርበት ዝግጅት ሁለተኛውን በሚቀጥለው የራዲዮ መጽሔት ይዘን እንቀርባለን። የደበበ ሰይፉ ታሪክ ገጠመኞችና ፈተናዎች እንመለከታለን። የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን አሁን ሰዓቱ አሁን የንጉሥ ያክሊሉ መስኮት የሚከፈትበት ነው። ንጉሴ እንደምን አመሸህ? እንደምን ሰነበትክ? ዛሬ ለየት ባለ አጋጣሚና ሁኔታ ነው የተበከኝ። እንደምን አመሸህ ብቻ በቃ አይመስለኝም፣ እንኳን ደስ ያለህ ላንተም ጭምር ይመስለኛል።
ልክ አሉራ እንኳን አብሮ ደስ አለን። ወራቱ በጣም የሚደንቅ ነው። ድንገት እነሱ መንገዳቸውም ይመስለኛልና ወደ እኔ ቤት አካባቢ ሲደርስ ፍቅ በለኝ ድምጹ አዲሱ ነው ማን ነው እሱ ብዬ ወጣ ስል ባለቤቱና እሱ ናቸው ከመኪናቸው። እና አላመንኩም 14 ከ15 አመት በፊት እዚህ አዲስ አበባ አብረን ሆነን እንሰራ የነበራቸውን ስራዎች ሁሉ አስታውሳለሁ። በዛ በ97 ምርጫ ጊዜና እጅግ በጣም ደስ ነው ያለኝ አሉላ። በጣም
ግሩም ነው። ወደ ዝግጅት እንደርደር ንጉሴ፣ የቅዱስ ያሬድን የጥበብም የመንፈስም ሰው የምታስተዋውቅበት ዝግጅት እንደርደር ሃይላይት ቆም አድርጌያለሁ። ወደዚያ ወሰደን።
በጣም ጥሩ። ዛሬ አሉላ እንግዲህ ዛሬ ግንቦት 11 ቀን ያው ብዙ ጊዜ ያከራክራል ያሬድ የሞተበት ወይም የተሰወረበት ነው ተብሎ በኢትዮጵያ ቤተክርስቲያን ዘንድ ይታመናል። ሞተዋል የሚሉ አሉ፣ ተሰውሯል የሚሉ አሉ። አከራካሪ ነገር ነውና ያሬድ እንግዲህ እንደሚሉት የተረሳ ሰው ነው፣ የምርምር ሰው ነው፣ የፍልስፍና ሰው ነው። የሚታወቀው ዜማው ብቻ ነው። የዜማ ድርሰቱ በዛ ብቻ ነው የምናውቀውና የምናስታውሰው። በጥምቀትና በደመራ በዓል ላይ እንደው ካህናት ሲያሸበሽቡ ያሬዳዊ ዝማሬ ሲባል ብቻ ነው ያሬድን የምናስታውሰው። ያሬድ ብጽዋትን ጨምሮ በሌሎች ላይም ሁሉ ምርምር ያደረገ ታላቅ ሊቅ ስለሆነ በተከታታይ የሱን ስራዎች ለማስታወስ ፈልጌ ነው። እንግዲህ ከዚህ ከዛሬ ጀምሮ እንግዲህ ያሬድ የዜማን መሰረት የጀመረ ታላቅ ሊቅ ነው አሉላ፣ እንደምታውቀው። እንደውም ብዙ ኢትዮጵያውያን የሚያስታውሱት አንድ ዜማ አለ፣ ስለ ያሬድ በተነሳ ቁጥር የሚዜም መሰረተ ዜማ ወጠነ ያሬድ ካህን፣ የዜማን መሰረት ያሬድ ጀመረ። መሰረተ ዜማ ወጠነ ያሬድ ካህን፣ የዜማን መሰረት ጀመረ ያሬድ ካህን። ያሬድ ያሬድ እያለን ያሬድ ስለ ፍልስፍና፣ ስለ ተለያዩ ነገሮች፣ ስለ ምርምር ስራው፣ ስለ ጥናቱ የሰራቸውን ስራዎች ሁሉ ከዜማው ጋር እያስደገሰን እንግዲህ ቅድም እንዳልኩት በተከታታይ ማቅረብም ይቻላል።
ታለን ንጉሴ አመሰግናለሁ። እንግዲህ ከአዲሱ ጋራ ጥሩ ሰዓት እንደሚኖራችሁ ተስፋ አደርጋለሁ። መልሰን እስከምንገናኝ ድረስ መልካም ጊዜ። አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ሌሎች ርዕሰ ጉዳይ ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ተሳተፉ ዘንድ እየጋበዝን ለምሽቱ ያልነውን ግን በዚሁ ልንቋጭ ነው። አሁን የቀረን ውድ አድማጮች ዛሬውን በዚሁ ማጠናቀቃችን ነው። ለደናደሩ ስንብት ታዲያ ከማጠቃለያ ዜናው ንባብ በኋላ መለሳለሁ። እስከዚያው ቀደም ብለን በጀመርነው ዘ ዊኬንድ በመባል የሚታወቀው ኢትዮጵያዊ ድምጻዊ አቤል መኮንን ተስፋዬ Can't Feel My Face በሚል በሚጫወተውና በዚህ በሚሰሙ ዜማ እንሰናበት። We both know we can't go without it. She told me you'll never be in love. I can feel my face when I'm with you. But I love it. But I love it. Oh, I can feel my face when I'm with you. Best of me, at least we'll both be numb. And she'll always get the best of me. The worst is yet to come. All the misery was necessary when we're deep in love. Cause I know, she told me don't worry about it. She told me don't worry no more. We both know we can't go.
አድማጮች ከመሰናበታችን በፊት ማጠቃለያ ዜና። የአዲስ አበባን ወንዞች ዳርቻዎችና ሌሎች ተያያዥ መናፈሻዎችን ለማልማት ጠቅላይ ሚኒስትር አብይ አህመድ ባመነጩት ሐሳብ የተወጠነውን ፕሮጀክት የገንዘብ ድጋፍ ለማሰባሰብ የታቀደው ገበታ ለሸገር የራት ምሽት በዛሬው ዕለት እየተካሄደ ነው። በኢትዮጵያ አየር መንገድና በኢንዶኔዥያ አየር መንገድ አውሮፕላን አደጋዎች የ346 ሰዎች ሕይወት መጥፋቱን ተከትሎ ቦይንግ ኩባንያ በ737 ማክስ አውሮፕላን አብራሪ ማሰልጠኛ ምስለ በረራ ወይም ሲሚሌተር ሶፍትዌሮች ውስጥ የነበሩ ችግሮችን ማስተካከሉን አስታወቀ። በምስለ በረራው እክል እንዳለ ቦይንግ ሲያስታውቅ ይሄ የመጀመሪያ ጊዜ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ በቅርቡ ማሊ ውስጥ የድርጅቱ ሰላም አስከባሪዎች የተገደሉበትንና የቆሰሉበትን ጥቃት አውግዘዋል። ዛሬ ግብጽ ጊዛ ፒራሚዶች አቅራቢያ ይጓዝ በነበረው አውቶቡስ ላይ ኢላማ ባደረገ ፍንዳታ ቢያንስ 16 ሰዎች ቆሰሉ።
የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት ዘወትር በየዕለቱ ከ3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከ3 ሰዓት ላይ በመደበኛው ስርጭታችን መልሰን እንገናኛለን። የፕሮግራም አቀናባሪያችንን ንጉሱ ታምሬን ይዤ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ ያስተናገድኳችሁ። አዲሱ አበበ አዲስ አበባ ነው። በሚቀጥለው የራዲዮ መጽሔት አዲሱን መልሰን እናገኛለን። ለአሁን ግን በዚሁ ተሰናበትን። ሰላም ደናደሩ።